ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና የተከበራችሁ አድማጮቻችን እንደምን አምሽታችኋል። የዕለተ ቅዳሜ ግንቦት 24 2016 ዓ.ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። እንደ ሁልጊዜው ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንከፍታለን። በማስከተል የኢትዮጵያ የሰላም ጦት በአፍሪካ ቀንድ ስለጋረጠው ስጋት የተሰናዳ ውይይት ይቀርባል።
ስልጣን መቆጣጠራለን የሚሉና ስልጣን መቆጣጠር ያለብኝ እኔ ነኝ፣ በምርጫ የመጣሁት እኔ ነኝ ብሎ ነው የሚከራከረው። ስለዚህ ተዋናይ ስለሆነ ነገር ግን ማሸነፍ ስላልቻለ ነው የሚሆነው ብዬ ነው የማስበው እንጂ የቁርጠኝነት ማጣት አይመስልም።
ይሄ ማለት ይሄ በጣም ትልቅ ሕዝብ ያለበት ሀገር ሰላማዊ ሁኔታውን እየቀነሰ እየቀዘቀዘ እያጣ ሄደ ማለት በአራቱም አቅጣጫ ምናልባት የማህበረሰብ ክንተት ሊኖር ይችላል። ይሄ ደግሞ ሌሎች ሀገሮች ጎረቤቶች ብቻ ሳይሆን ተሻግሮ ሌላውንም አውሮፓ ነው የምናገችልም የሚያስቸግር የሚያጠቀልቅ የሰው ክንተት ይችላል።
የቀደሙት የመብቶችና የዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ፣ የተከተሉት ደግሞ በኢትዮጵያ የኢኮኖሚክስ ማህበር ከፍተኛ ተመራማሪው ዶክተር አረጋ ሹመቴ ናቸው። ከዜና በኋላ ጠብቋቸው። ከዚያም በዩቲዩብ ዝግጅት አቅራቢዎቹ እስር ዙሪያ የባለሙያ አስተያየት የያዘው መሰናዶ ይከተላል። በሁለተኛው የፕሮግራማችን አጋማሽ ደግሞ በሳምንታዊው መዝናኛችሁ የሙዚቃ ቃና እስከ 4 ሰዓት እንዘልቅና እንሰናበታለን። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን ከፕሮግራሙ አቀናባሪ ከንጉሱ ታምሬ ጋር በመስተንግዶ አብሬያችሁ የማመሸው ቆንጂት ታዬ ነኝ። አብራችሁ እንድታመሹ በቅድሚያ እንጋብዛለን። ወደ ዓለም ዜና እንለፍ።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የቀድሞ የኢዜማ ሊቀመንበር አቶ የሽዋስ አሰፋ ታሰሩ። የፓርቲው የቀድሞ አመራር አባል አቶ ናትናኤል መኮንን ደግሞ ከእስር ተለቀቁ። የእርስ በርስ ጦርነት ይብቃ በሚል መሪ ቃል ከዚህ ቀደም ተጠርቶ የነበረው ሰላማዊ ሰልፍ አስተባባሪ ከነበሩት መካከል አንዱ የሆኑት አቶ የሽዋስ አሰፋ ትላንት ምሽት መታሰራቸውን የኢህአፓ ተቀዳሚ ምክትል ሊቀመንበር ለአሜሪካ ድምፅ ተናግረዋል። አቶ ናትናኤል መኮንን ደግሞ ዛሬ መለቀቃቸውን ተቀዳሚ ምክትል ሊቀመንበሩ መጋቢ ብሉይ አብርሃም ሃይማኖት አክለው ገልጸዋል። ኬኔዲ አባተ አጠር ያለ ዘገባ አለው።
የእርስ በርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር 30 ቀን 2016 ዓ.ም ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች አንዱ የሆኑት የቀድሞ የኢዜማ ሊቀመንበር የሽዋስ አሰፋ ትናንት አርብ ግንቦት 23 ቀን 2016 ዓ.ም ምሽት ላይ በቁጥጥር ስር መዋላቸውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ለአሜሪካ ድምፅ ተናግረዋል።
በትናንትናው ዕለት ከምሽቱ 1 ሰዓት ላይ ከቤተሰቦቹ ጋራ ከባለቤቱና ከሁለት ልጆቹ ጋራ ሆኖ ወደ ቤት እየገባ በሩ ላይ ጠብቀው የአዲስ አበባ የደህንነት ሰዎች መሆናቸውን የገለጹለት መታወቂያ የሚያሳዩት ሰዎች ሲቪል ለብሰው ነው የመጡት። ከዛ በኋላ ወደ በተለምዶ ሶስተኛ ፖሊስ ጣቢያ ማዕከላዊ ድሮ ወደዛ ወስደውታል። ማታውኑ ዛሬ ደግሞ መጥተው ቤት ፍተሻ አካሂደው የሚፈልጉትን ነገሮች እንደወሰዱ መረጃው ደርሶኛል። ያው ክሱ አልተነገረውም፣ ወቅታዊ ነው የተባለው። መጥሪያም የለም ምንም የለም፣ ወቅታዊ ነው ያሉት። እስካሁንም ወቅታዊ ብለው ነው ቁጭ ያደረጉት።
የአቶ የሽዋስን መታሰር በተመለከተ ከአዲስ አበባ ፖሊስ አስተያየት ለማግኘት ያደረግነው ጥረት የከተማው ፖሊስ ቃል አቀባይ ስልክ ባለመመለሳቸው አልተሳካልንም። በተያያዘ ዜና ለህዳር 30 ተጠርቶ ከተሰረዘው ሰላማዊ ሰልፍ ጋር በተገናኘ ህዳር 27 ቀን 2016 ዓ.ም በቁጥጥር ስር የዋሉት የቀድሞ የኢዜማ አመራር አባል ናትናኤል መኮንን 6 ወር ለሚጠጋ ጊዜ በአዋሽ አርባ ከታሰሩ በኋላ ዛሬ መለቀቃቸውን መጋቢ ብሉይ አብርሃም ተናግረዋል።
ከኛ ጋር ታስሮ የነበረው ናትናኤል መኮንን በዛሬው ዕለት ለቀውታል። ተለቆ ገብቷል ቤቱ፣ አናግረዋል።
ህዳር 27 በቁጥጥር ስር ከዋሉት አራት የሰልፉ አስተባባሪዎች ውስጥ መጋቢ ብሉይ አብርሃምን ጨምሮ ሶስቱ ከዚህ ቀደም በተለያየ ጊዜ መለቀቃቸውን መዘገባችን ይታወሳል። የሰልፉ አስተባባሪ መሆናቸውን በይፋ በፊርማቸው ካረጋገጡ 13 ፖለቲከኞች መካከል መጋቢት 17 ቀን በፖሊስ የተያዙትን የኢሃፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራን ጨምሮ አራት ግለሰቦች ደግሞ አሁንም በአዋሽ አርባ ታስረው እንደሚገኙ መጋቢ ብሉይ አብርሃም ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኢትዮጵያ ከ3 ሚሊዮን በላይ ሰዎች ባለፈው አመት መፈናቀላቸውን ዓለም አቀፉ የፍልሰት ድርጅት IOM መከታተያ ቀመር አመለከተ። ድርጅቱ እንደ አውሮፓውያን አቆጣጠር እስከ 2023 ዓመተ ምህረት ማጠናቀቂያ ድረስ ያለውን የተፈናቃዮች ዳሰሳ ጠቅሶ ከቀናት በፊት ባወጣው ሪፖርት ከተጠቀሰው ቁጥር 69% በቀጥታ በግጭት ምክንያት የተፈናቀሉ ናቸው። ድርቅና ሌሎች የአየር ንብረት ጉዳትን ተከትሎ በሚመጡ ጎርፍ፣ የመሬት መንሸራተትና የእሳት አደጋዎች ምክንያት የተፈናቀሉት 17%፣ በሌሎች ምክንያቶች የተፈናቀሉት 9% እንደሚይዙ ሪፖርቱ አስታውቋል። የአይኦኤም ኢትዮጵያ ኃላፊ አቢባቱ ዋኔ እንዲህ ያለ ሪፖርት መውጣቱ የተባበሩት መንግስታት ድርጅት ኤጀንሲዎች በጎ አድራጎት ድርጅቶችና መንግስት በቅንጅት በመስራት ለተፈናቃዮች መፍትሄ እንዲያመጡ ያግዛቸዋል ብለዋል። የኢትዮጵያ ሚኒስትሮች ምክር ቤት ከህጋዊና ሰላማዊ የፖለቲካ እንቅስቃሴ ማዕቀፍ ውጪ የቆዩ የፖለቲካ ቡድኖች በሰላማዊ መንገድ ለመንቀሳቀስ ፍላጎት በሚያሳዩበት ጊዜ ህጋዊ የፖለቲካ ፓርቲ አድርጎ መልሶ መመዝገብ የሚያስችል ስርዓት ለመዘርጋት ያስችላል ብሎ የገለጸውን ረቂቅ አዋጅ ማሻሻያ አዘጋጅቶ ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን የጠቅላይ ሚኒስትር ጽህፈት ቤት ትላንት በፌስቡክ ገጹ አስታውቋል። በሌላ በኩል ይህንኑ መረጃ በኤክስ ገጻቸው ያጋሩት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ውሳኔውን በበጎ እንደሚመለከቱት ገልጸዋል። ለሰላም ለሚደረገው መንገድም አንድ እርምጃ መሆኑን በመልእክታቸው አጋርተዋል። ህወሓት የፓርቲ ህጋዊ ተውነቱ ዳግም እንደማይመለስለት በኢትዮጵያ ብሔራዊ ምርጫ ቦርድ መወሰኑንና ፓርቲውም ይህንን ሲቃወም መቆየቱ ይታወሳል። የሚኒስትሮች ምክር ቤት ትላንት አርብ ያካሄደውን መደበኛ ስብሰባ በመጥቀስ ባወጣው መረጃ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ማሻሻል በተመለከተ ከቀረበው ረቂቅ በተጨማሪ በንብረት ማስመለስ ረቂቅ አዋጅ ላይ ተወያይቶ ለህዝብ ተወካዮች ምክር ቤት አስተላልፏል። በወንጀል የተገኙ ንብረቶችና ገንዘቦቻቸው ውጤታማ በሆነ መልኩ ለመያዝ፣ ለማገድ፣ ለመውረስ ወይም ለማስተዳደር የሚያስችል ግልጽና ዝርዝር የህግ ማዕቀፍ ማዘጋጀት አስፈላጊ በመሆኑ አዋጁ እንደተዘጋጀ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ምክር ቤቱ በተጨማሪ በህገ ወጥ መንገድ የተገኘን ገንዘብ ህጋዊ አድርጎ ስለማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር በቀረበው አዋጅ ላይ ተወያይቶ ወደ ተወካዮች ምክር ቤት እንዲላክ በሙሉ ድምጽ ወስኗል። በመጨረሻም በሱዳን በመፋለም ላይ የሚገኙ ኃይሎች ለዜጎች ሰብአዊ እርዳታ እንዳይደርስ በመከልከላቸው በሚሊዮኖች የሚቆጠሩ በረሃብ ስጋት ላይ እንደሚገኙ በመግለጽ የእርዳታ ሰጪ ድርጅቶች በማስጠንቀቅ ላይ ናቸው። 12 የተባበሩት መንግስታት ድርጅት ኤጀንሲዎችን ጨምሮ 19 ዓለም አቀፍ የሰብአዊ ድርጅቶች የሱዳን ተፋላሚ ወገኖች በሚሊዮን ለሚቆጠሩ በረሃብ ለሚሰቃዩ ሰዎች የምግብ እርዳታ እንዳይደርስ ከመከልከል እንዲታቀቡ አሳስበዋል። አድማጮች ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የቀዳሚ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
የዓለም ዜናዎቹን አድምጠን ተመልሰናል። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅታችንን በዌብሳይታችን amharic.voanews.com ብላችሁ በቀጥታ ለመከታተል እንደምትችሉ ላስታውስ ወዳለሁ። ወደ ቀዳሚው ዝግጅት እንዝለቅ። በኢትዮጵያ ግጭት ተባብሶ በቀጠለባቸው ክልሎች የመንግስት የጸጥታ ስርዓት ተደራሽነት መዳከሙ ሲገለጽ ዜጎችም ለጠለፋ፣ ለስርቆትና ዝርፊያ ይብሱንም ህይወትን እስከ ማጣት ለሚያደርሱ ጥቃቶች ተጋላጭ እንዳደረጋቸው በተደጋጋሚ ይነገራል። ለመሆኑ የሰላም እጦት በሀገሪቱ መጣኔ ሀብትና በአፍሪካ ቀንድ ደህንነት ላይ የጋረጠው አደጋ ምን ይመስላል ስትል ኤደን ገረመው የመብቶችና የዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር የሆኑትን አቶ በፈቃዱ ኃይሉንና በኢትዮጵያ የኢኮኖሚክስ ማህበር ከፍተኛ ተመራማሪ ዶክተር አረጋሹ መቴን አነጋግራ ተከታዩን ዘገባ አሰናድታለች።
የዩናይትድ ስቴትስ ውጭ ጉዳይ ቢሮ በጎርጎሮሳውያኑ ሐምሌ 31 2023 ወደ ኢትዮጵያ የሚጓዙ ዜጎች ጉዟቸው ተገቢ መሆኑን ቆም ብለው እንዲያጤኑ የሚያሳስብ ሶስተኛ ደረጃ ማስጠንቀቂያ አውጥቷል። በኢትዮጵያ ካሉ የድንበር አዋሳኝ ከተሞች በተጨማሪ በ8 ክልሎች ድንገት የሚገነፍሉ አመጽና ግጭቶች ወንጀል ሽብርተኝነት ጠለፋና የኮሙኒኬሽን መቆራረጦች መኖራቸው ለዚህ ውሳኔ በመክንያትነት ሰፍሯል። ይህም በሀገሪቱ የቱሪዝም ዘርፍ ላይ ትልቅ ጠባሳ የጣለ ነው። የመብቶችና ዲሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ የሰላም እጦት ሀገሪቱን ከፍተኛ ለሆነ የምጣኔ ሀብትና የዲሞክራሲ እጦት አጋልጧታል ይላሉ።
በብዛት የሚከታተለው የተባበሩት መንግስታት የሰብአዊ እርዳታዎች ጉዳይ ኦቻ የሚባለው በየጊዜው የሚያወጣው አክሴሲቢሊቲ ሪፖርት አለ። ተደራሽ ናቸው ወይስ አይደሉም ወይ የሚለው ላይ ከጊዜ ጊዜ የተለያየ ይቀያየር እንጂ በቦታ አንዳንድ ጊዜ ጭራሹን ተደራሽ አይሆንም፣ ሌላ ጊዜ ደግሞ ሌላው ቦታ ሊሆን ይችላል። አሁንም የኦቻን የሰብአዊ እርዳታ ተደራሽነት ካርታ ብንመለከተው አማራ ውስጥ ሙሉ ለሙሉ ሊባል በሚችል ሁኔታ፣ ኦሮሚያ በአብዛኛው ምዕራብ ኦሮሚያ፣ እንዲሁም ደግሞ ሶማሊ ክልል ድንበሩ ይሄ ዓለም አቀፍ የኢትዮጵያን ድንበር አስታኮ እንዲሁም ደግሞ ከአፋር ክልል ጋር በሚጎራበትበት አካባቢ በርካታ አካባቢዎች እንዲሁም ቤኒሻንጉል ጉሙዝ ኦልሞስት ሙሉ ለሙሉ ሊባል በሚችል ሁኔታ ጋምቤላ ኦልሞስት ሙሉ ለሙሉ እና እነዚህ እንግዲህ ትልልቆቹ ሶስቱን ክልሎች ማለትም ኦሮሚያ፣ አማራና ሶማሌ ክልል ማለት ነው፣ እንዲሁም ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ የመሳሰሉትን ክልሎች የሚያዳርስ ወደ እነዚህ አካባቢዎች አትሂዱ፣ ከሄዳችሁ ከፍተኛ ጥንቃቄ አድርጉ የሚሉ ማስጠንቀቂያዎች በኤምባሲዎችም በዚህ ዓለም አቀፍ የተባበሩት መንግስታት ኤጀንሲዎችን አማካኝነት እንትን እያለ ነው። ያሳዝን ነገር ነው። እኔ በሰብአዊ መብቶች በዲሞክራታይዜሽን ላይ በሰላም ግንባታ ላይ እንደሚሰራ ሰው ከዚህ በላይ በጣም የሚያሳዝን ነገር የለም። በመሰረቱ አንድ መንግስት ዋነኛ ኃላፊነቱ ሰላምና መረጋጋትን ማስፈን ነው። በመጣለው ኦፍኮርስ ሰላምና መረጋጋትን የሶሻል ኦርደር ወይም የማህበራዊ ስርዓት ቅድመ ሁኔታ ነው ማለት ይቻላል። እዛ በኋላ ከኢኮኖሚ ጋር የተያያዙ በርካታ ነገሮች አሉ። ሰላምና መረጋጋት በሌለበት ሁኔታ ሰብአዊ መብቶች አይከበሩም፣ ዲሞክራሲያዊ ስርዓት መዘርጋት አይቻልም፣ ሶሻል ኦርደር ወይም ማህበራዊ ስርዓት ይናዳል፣ በጠቅሉ የኢኮኖሚ ሁኔታውም አይረጋጋም፣ ከጊዜ ወደ ጊዜ እየተባባሰና እየከፋ የሚሄደው በተለይም ደግሞ ድሃውና ለጥቃትና ለመገፋት ሊጋለጡ የሚችሉ የማህበረሰብ ክፍሎች ጫናው ይበረክትባቸዋል ማለት ነው። በኢኮኖሚ በምን ቢሆን ማለት ነው።
የሀገሪቱ የሰላም እጦት ቀውስ ከፍተኛ የሆነ ምጣኔ ሀብታዊ ጉዳት እያስከተለ መሆኑን የኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ተመራማሪ ዶክተር አረጋሹ መቴም ያረጋግጣሉ።
ግጭትና አለመረጋጋት ያለው በዋናነት ኢትዮጵያ የግብርና ምርት ትልቁን ድርሻ አላቸው የሚባሉት ኦሮሚያ ክልል፣ አማራ ክልል ናቸው። እነዚህ ክልሎች 75% አካባቢ የሚጠቀው የግብርና ከዛ በላይ የሚሆነውን የግብርና ምርት የሚያመርቱት ናቸው። እንዳለመታደሉ ነው ደግሞ ግጭትና አለመረጋጋቱ እንደዚህ አካባቢ ነው እየበዛና እየበረከት ያለው። ይህ ምንድን ነው? አንደኛ ራሱ አምራች ኃይሉ የሚባለው ግጭቱና አለመረጋጋቱ እርሱን ቀጥታ ስለሚነካው የመጀመሪያው ተጎ የሚጎዳ ማቅጣጫ እሱ ነው። ሁለተኛው ደግሞ የተመረቱ ምርቶች ጉዳት ይደርስባቸዋል፣ ይቃጠላሉ፣ ይወድማሉ። ሁለተኛው አቅጣጫ ይህ ነው። ሶስተኛው ደግሞ የተመረቱ ምርቶች ጉዳቱንም አልፈው እንኳን ከተመረቱ በኋላ ወደ ተጠቃሚው እንዳይደርሱ መንግስት ትራንስፖርቶች እንደ ልብ አለመገኘታቸው፣ መዘጋታቸው ወደ ማዕከላዊ ገበያው እንዳይቀርቡ እያደረጋቸው በመሆኑ ማለት ነው። ግብአትም አገኙ ያደርጋቸዋል እነዚህ አምራቾቻችንም ማለት ነው። ሌላኛው አገልግሎት ዘርፍ ይጎዳል ስንል አገልግሎት ዘርፉ በዋናነት በሁለት አቅጣጫ ይጎዳል። ሌላኛው ደግሞ የትራንስፖርትና ተያያዥ አገልግሎቶች ናቸው።
ዶክተር አረጋ አያይዘውም ሀገሪቱ ቅድሚያ መስጠት የሌለባት ፕሮጀክቶች ላይ ማተኮሯ፣ ይባስ ብሎም ግጭት ውስጥ መሆኗ ለስራ አጥነት፣ ለዋጋ ግሽበትና ቀጥተኛ የሆነ የውጭ መዋለ ንዋይ ፍሰት እጥረት እንዳጋለጣት ይገልጻሉ።
ለምሳሌ ኢትዮጵያ የተሻለ ሰራተኛ ጉልበት ቢኖራትም የተሻለ የአየር ጠባይና የተሻለ ብዙ ፍላጎት ያለው ማህበረሰብ ቢኖራትም በግጭትና ለመረጋጋቷ ከሚዞረኝ ተባባሰበት ምክንያት አንዱ ቅድመ ሁኔታ ስለሚበላሽ ወይም አንዱ ቅድመ ሁኔታ ስለማይሟላ ማንም የውጭ ባለሀብት ወደ ሀገሪቱ መጥቶ ኢንቨስት ማድረግ አይፈልግም በዚህ ተባለች ተማሪ። ይሄም ሌላው የኢኮኖሚው ክፍል ነው። በጭቁ ከሚቆጥሩት አንዱ የፎሬን ዳይሬክት ኢንቨስትመንት ወይም የውጪ ቀጥተኛ ኢንቨስትመንት ነው። እነዚህ እንደዋናው አናነሳን እንጂ ለምሳሌ የመንግስት የበጀት መቃወስ ሁሉ አንዱ ምክንያት በጀቱ እንዲቃወሳል ካልሽ አንደኛ የወጪ አቅጣጫውን ያጣምንበታል ወይም ያዞርበታል። ሌላኛው ደግሞ ገቢ እንዳይሰበስብም ማለት ነው። ለምሳሌ ዘንድሮ ልልቆቹ ክልሎች ገቢ መሰብሰብ አልቻሉ በዘጠፋው በሽታ ዓመት በአማራ ክልል ግማሽን ፐርሰንት የተሰበሰበ አይመስለኝም። ኦሮሚያ ክልልም እንደዚህ። ስለዚህ እነዚህ ሁለቱ ትልልቆች ገቢ በሚጠበቀው መልክ ግብርና ታክስ የምንለውን አልሰበሰቡም ማለት የመንግስት የበጀት ጉድለቱ በእጅጉ ይባሳል። እንደሚታወቀው የ2016 በጀት ዓመት በጠደቀ ጊዜ 25% 26% የሚሆነው የሀገሪቱ በጀት ለጦርነት ጉዳት ማቋቋሚያ ለተያያዥ ወጪዎችና ለብድር መክፈያ ነው የተባለው። ይህ ማለት የጦርነት እየተራዘመ ሄደ ማለት የመንግስት የበጀት አቅጣጫ ከካፒታል በጀትነት ይልቅ ወደ ምርታማ ወደ አልሆነው የበጀት አቅጣጫ እያዘነበለ ይሄዳል ማለት። ትልቁን ድርሻ የወሰደው ማለት ኢኮኖሚው ላይ ሊሰራ ኢንቨስት ሊደረግ የሚገባው ገንዘብ ወደ ምርታማ ወደ አልሆነው የወጪ አቅጣጫ ለጦርነት
የመብቶችና ዴሞክራሲ ልማት ማዕከል ካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ ይህ ግጭትን ተከትሎ የመጣ ስራ አጥነትና ምጣኔ ሀብታዊ ችግር በሀገሪቱና ብሎም በምስራቅ አፍሪካ ጭምር የሰብአዊ ቀውስ ሊያስከትል እንደሚችል ይናገራሉ።
የኢትዮጵያ ግጭቶች ስናያቸው ከጊዜ ወደ ጊዜ እየተባባሱና እየከፉ የሚመጡ ይመስላል። ኢትዮጵያ አንደኛ በአፍሪካ ሁለተኛ የህዝብ ብዛት ያላት በጣም ትልቅ ሀገር ነች። ኢንተርናል የፖለቲካል ዳይናሚክሱም በጣም ውስብስብ ነው። ታሪካዊ ፋይዳዋም በጣም ወሳኝ ነው። በምስራቅ አፍሪካ ውስጥ ደግሞ የሰላም እና መረጋጋት ዋነኛ አንከር ተደርጋ ነበር የምትወሰደው በዓለም አቀፍ ኮሚኒቲም ሳይቀር ማለት ነው። ምክንያቱም እስከ ቅርብ ጊዜ ድረስ ኢትዮጵያ በጣም የሰላም አስከባሪ ወታደሮችን በተለያዩ የአፍሪካ ሀገራት እስከ ማሰማራት ድረስ የምትታወቅ ሀገር ነበረች። አሁን ግን አንደኛ ራሷ የችግር ምንጭ የስደተኞች ምንጭ ልትሆን ትችላለች። አሁን ከሱዳን የመጡ ጎንደር ተጠልለው የነበሩ ስደተኞች እንኳን በሱዳን ግጭት ምክንያት መጠለያቸው ውስጥ ጥቃትና ዝርፊያ እየደረሰባቸው እዚህ አንቆይም ብለው መውጣታቸውን በቅርብ ጊዜ የዩኤንኤችሲ ባለስልጣን ሲናገሩ ሰምቻለሁ። ከዛም ውጭ ደግሞ የኢትዮጵያ ህብረተሰብ ከጎረቤት ሀገራት ህብረተሰብ ጋር በጣም የተሳሰረ ነው። ለምሳሌ ደቡብ ሱዳን ያለው የኑዌር ማህበረሰብ እና ጋምቤላ ውስጥ ያለው የኑዌር ማህበረሰቦች አንድ አይነት ቋንቋ፣ አንድ አይነት ባህላዊና ስነ ልቦናዊ ትስስር ያላቸው ናቸው። ኦሮሚያን በኩል እንደዚህ ልታገኝ ትችላለች እና ዙሪያውን ብትዞሪ ከጎረቤት ሀገራት ጋር ያለን ቁርኝት በጣም ስር የሰደደ ነው እና የኢትዮጵያ ሰላም ማጣት የጊዜ ጉዳይ ነው እንጂ የጎረቤት ሀገራትን ሰላም ማጣት የሚያስከትል ነገር ነው እና የኢትዮጵያ ሰላምና አለመረጋጋት የቀጠናውንም ሰላም እጦትና አለመረጋጋት የሚያስከትል ጉዳይ ነው። ምንም እንዳልኩት የጊዜ ጉዳይ ነው።
በተለያዩ የኢትዮጵያ ክልሎች የፖለቲካ ጥያቄ በማንሳት በውጊያ ላይ ከሚገኙ አካላት ውጪ ለሚፈጸሙ የአፈና እገታና ስርቆት ወንጀሎች የፌዴራል መንግስት ቁርጠኝነት ባለው ሁኔታ እርምጃ ለመውሰድ ተነሳሽነት የለውም የሚል ቅሬታ ከተለያዩ ዜጎች በተደጋጋሚ ይሰማል። ይሁን እንጂ አቶ በፍቃዱ ለዚህ ምክንያቱ የተነሳሽነት ጉድለት ሳይሆን የአቅም እጦት ነው ይላሉ።
አንድ ሀገረ መንግስት ውስጥ ቀማጭ መንግስት ሞኖፖሊ ቫይለንስ ወይም ደግሞ የነውጥ ኃይል የበላይነት ቁጥጥር ሊኖረው ይገባል እና የኢትዮጵያ መንግስትም ይህንን የሚጠላ አይመስለኝም። ለምሳሌ ፋኖ የሚባሉትን ኃይሎች እንዲሁም የሸኔ ብሎ የሚጠራቸው የኦሮሚያ ኃይሎችን ወይም ሌሎችን በሙሉ ሙሉ ለሙሉ ተቆጣጥሮ ብቸኛው የኃይል ወይም የነውጥ ኃይል የበላይነትን መቆጣጠር የሚጠላ አይመስለኝም። ስለዚህ ያንን አይደለም የሚጠላው። መንግስት ራሱ አንድ ተዋናይ ነው በዚህ። ምክንያቱም ነገርየው የስልጣን ኤሌመንት አለ፣ የስልጣን ፍላጎት ማለት ስልጣን እንቆጣጠራለን የሚሉ እና ነው ስልጣን መቆጣጠር ያለብኝ እኔ ነኝ፣ በምርጫ የመጣሁት እኔ ነኝ ብሎ ነው የሚከራከረው። ስለዚህ ተዋናይ ስለሆነ ነገር ግን ማሸነፍ ስላልቻለ ነው የሚሆነው ብዬ ነው የማስበው እንጂ የቁርጠኝነት ማጣት አይመስለኝም።
አቶ በፍቃዱ የኢትዮጵያ መንግስት ግልጽ የሆኑ ውይይቶችና ምክክሮች ያለማድረግ የአመራር ልምዱ ዜጎች መንግስትን እንዲጠራጠሩና የደህንነት ስሜት እንዳይኖራቸው የሚያደርግ ህጸጽ መሆኑንም ጠቁመዋል።
ከዚህ በፊት የኢትዮጵያ መንግስት ወይም የብልጽግና መንግስት የሚከተለውን አመራር ስታይል ፓተርናሊስቲክ ወይም ደግሞ የወላጅ ወይም የአሳዳጊ ዘዬ ብዬ ገልጬው ነበር። ይህንን ያልኩበት ምክንያት ምንድን ነው? ወላጆች ልጆቻቸው ሳይነግሯቸው የሚያደርጉትን ነገር ኤክስፕሌን ሳያደርጉ ወይም ማብራራት ሳይጠበቅባቸው እንዲያምኗቸው ይጠበቃል። ምክንያቱም ወላጆች ለልጆቻቸው ኢንጉድ ፌዝ ወይም ደግሞ በመልካም እና ቀል ቦና ነው የሚያደርጉት። ስለዚህ የሚበጃቸውንና የሚሆናቸውን ነው የሚያደርጉላቸው። ስለዚህ መንግስት ምንም አይነት ግልጽነት ማብራሪያ ሳያደርግና ዜጎቹን ሳያሳትፍ እኔም አደርግላችሁ አምናችሁ ተቀበሉ በቅንነትና በበጎ አላማንም አደርግላችሁ የሚል አዝማሚያ ይከተላል። ለምሳሌ የልዩ ኃይሎች መፍረስ ለአማራው አይ ቲንክ ዋናው ትሪገር ፖይንት እሱ ነበር ይመስለኛል። ሶ የልዩ ኃይሎች መፍረስ ላይ ግልጽ ውይይትና ከዛ ቀጥሎ የሚከተለውን አካሄድ የማሳወቅ አዝማሚያ አልታየም። ድንገተኛ የሚፈነዳው ግን ከዛ በፊት የነበረ በአማራ ክልል ፖለቲከኞችም በተቃዋሚ በገዥው ፓርቲ የተሰለፉትም ጭምር ልዩ ኃይሎች መፍረስ አለባቸው በሚል ላይ መሰረታዊ ስምምነት ነበረ። ኦላክሮስቦርድ ግን ድንገተኛ ውሳኔውና እጥፋዊ መሆኑ ይሄ አባታዊ ያለ አይደለም ምን ያቅላችኋለሁ በሚል በመወሰኑ ምክንያት በጣም ጥርጣሬና አለመተማመንና አስፍቶ አንዳንዶቹ ቀንጥተን ወዘተርፍ የሚል ትርክት ተፈጥሮ እንደነበረ እናስተውላለን። ዋና ትሪገር ፖይንቱም እሱ ነበረ። እንዲህ አይነት ተደጋጋሚ በርካታ ስህተቶች ሲፈጸሙ ነበረ። ስለዚህ ማለት ዜጎች መንግስትም ማመን ተቀዳሚ ኃላፊነታቸው ወይም ስራቸው አይደለም። መንግስት መጠርጠር አለበት። ለዜጎች አብራርቶና አሳምኖ ማናኝ ተቆም የሚሆን ፖሊሲ የሚሆን ተግባር መፈጸም ያለበት።
የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ከፍተኛ ተመራማሪ ባለሙያው ዶክተር አረጋ ሹመቴ የኢትዮጵያ ምጣኔ ሀብት ቀውስ ከፍተኛ የሆነ የስራ አጥ ቁጥር በመፍጠር ከምስራቅ አፍሪካ አልፎ ወደ አውሮፓ ሊሻገር የሚችል የፍልሰት ችግር ሊያጋልጥ ይችላል ይላሉ።
ትልቅ ህዝብ ካላቸውም አንዷ ናት። በቆዳ አስፋፋም ቢሆን ትልቅ ከሚባሉት አንዷ ናት። ይሄ ማለት ይሄ በጣም ትልቅ ህዝብ ያለበት ሀገር ሰላማዊ ሁኔታውን እየቀነሰ እየቀዘቀዘ እያጣ ሄደ ማለት በአራቱ አቅጣጫ ምናልባት የማህበረሰብ ፍንጠት ሊኖር ይችላል። ይሄ ደግሞ ሌሎች ሀገሮች ጎረቤቶች ብቻ ሳይሆን ተሻግሮ ሌላውንም አውሮፓንም እና ሌሎችንም የሚያስቸግር የሚያጠቀልቅ የሰው ፍንጠት ሊፈጠር ይችላል።
ዶክተር አረጋ ሹመቴ ለዚህ መፍትሄ በዋናነት ሰላምና መረጋጋትን ማምጣት ጥሎም እንደ ግብርና ላሉ የምጣኔ ሀብት ዘርፎች ትኩረት እንዲደረግ ምክረ ሀሳብ ለግሰዋል።
እንግዲህ የፖለቲካ ሰዎች አሉ፣ የተሻለ ከኛ ከኔ የተሻለ የሚያስቡ ጋቡ ልምዱም ያላቸው ሰዎች አሉ። ይህንን እንዴት አድርጌ ማስወገድ አለብኝ የእነሱ ስራ ድርሻ ይሆናል። ይሄ የቅድሚያ ቅድሚያ ሰጥቶ መወገድ ያለበት ከዛ በኋላ ወደ ኢኮኖሚ ፖሊሲ፣ ወደ ኢኮኖሚ ስትራቴጂ ማሰብ የምንችለው መጀመሪያ ይህንን ግጭትና አለመረጋጋቱን በአጭር ስናስገርስ እናስወግድ ነው። ከዛ በኋላ ደግሞ ወደ ፕሮጀክቶች ከሄደን ፕሮጀክቶችን በምንመርጥበት ጊዜ የትኛው ፕሮጀክት መጀመሪያ መተግበር አለበት የሚለውን ካየን ኢኮኖሚው ላይ የተሻለ የረጅም ጊዜ አስተዋጽኦ ሊያበረክቱ የሚችሉ የብዜት ውጤት ያላቸው ወይም ደግሞ የመልቲፕላየር ኢፌክት የምንለው ያላቸው ክፍለ ኢኮኖሚዎች ቅድሚያ ሊሰጣቸው የኢትዮጵያ ኮምፓራቲቭ አድቫንቴጅ የሚባል ነገርም አለ። ወይም ደግሞ የጸጋዋ የትኛው ትንሽ ወጪ አውጥተሽ ብዙ ምርት ልታገኝበት የምችው ከዛም ደግሞ ዓለም አቀፍም ኢኮኖሚያዊ ትስስሩም ደግሞ ከፍ ያለው ሴክተር ነው። ለምሳሌ ግብርናውን የመጀመሪያ ፕራዮሪቲ ቢደረግ፣ ኢንዱስትሪው በመጀመሪያ ፕራዮሪቲ ቢደረግ፣ ኮንስትራክሽኑ ፕራዮሪታይዝ ቢደረግ እነዚህ ኢኮኖሚው ላይ የሚኖራቸው አስተዋጽኦ ከፍተኛ ነው። ስራ አጥ ቁጥሩን በመቀነስ ደረጃ ከፍተኛ ድርሻ ይኖራቸዋል። የዋጋ ግሽበቱን በመቀነስ ደረጃ ከፍተኛ አስተዋጽኦ ይኖራቸዋል። ወደ ውጭ የምንልከውን ምርት ምጣኔን በመጨመር የተሻለ ድርሻ ይኖራቸዋል። የአገልግሎት ዘርፉ ምንለው ቀጥሎ ሊመጣ የሚችል ነው።
የካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ በበኩላቸው ሰላምን ለማምጣት ሁሉም የግጭት ተሳታፊ አካላት የተካተቱበት በመተማመን ላይ የተመሰረተ ፖለቲካዊ መፍትሄ እንደሚያሻ አሳስበዋል።
ለምሳሌ በኢትዮጵያ አሁን መንግስት መሪ የሆኑ አገራዊ ምክክር የሚባል አንድ ኢኒሽቲቭ አለ። እንዲሁም ደግሞ የሽግግር ፍትህ የሚባል ኢኒሽቲቮች አሉ። እነዚህ ነገሮች በጣም አስፈላጊ ናቸው። በተለይ ያለፈውን እንዳለፈ ግን የተወሰነ ፍትህ እና ሪስቶሬቲቭ ጀስቲስ ነው የሚባለው መልሶ የመገንባት ፍትህ አግኝተን የምንሄድበት እድል ይሰጡናል። ነገር ግን እነዚህ ሂደቶች ምን ያህል አቀኝነት አለባቸው ስንል በፖለቲካ ፓርቲዎችም በተለያዩ የፖለቲካ ተዋናዮችም ቢሆን ሙሉ እምነት የለም። ምክንያቱም ሀቀኝነት በመንግስትም በሌሎች ተዋናዮች ዘንድ በተለይ መንግስት መር እስከሆኑ ድረስ የለም እንጂ እነዚህን ሁለት ኢንስትሩመንቶች መጠቀም ይቻል ነበር። ግን ዞሮ መንግስት ላይ ትልቁ ሸክም ቢኖርም ሌሎች ተዋናዮች የራሳቸውን ድርሻ የላቸውም ማለት አይደለም። የፌዴራል መንግስት አለ፣ የክልል መንግስታት የራሳቸው የተወሰነ ዲግሪ ኦቶኖሚ ያላቸው የራሳቸው መዋቅር አላቸው ወዘተፈ። እንዲሁም ደግሞ የትጥቅ ትግልን የመረጡ የተለያዩ ተዋናዮችም ቢሆኑ በሰላማዊ መንገድ ኢትዮጵያ ችግር እንዲፈታ የራሳቸውን አስተዋጽኦ ማድረግ አለባቸው። ስለዚህ መጀመሪያ ከሀገራዊ ምክክሩ ይሁን ከሽግግር ፍትህ በፊት በእኔ በኩል የፖለቲካ እርቅ ወይም እርቀ ፖለቲካ ያስፈልጋል ብዬ አስባለሁ። የተለያዩ የማህበረሰብ ክፍሎችን እያንቀሳቀሱ ያሉ እና በነውጥ እየተሳተፉ ያሉ በነውጥ የማይሳተፉ የፖለቲካ ኃይሎች መጀመሪያ የፖለቲካ ድርድር ማድረግ አለባቸው። ከዛ በዛ ፖለቲካ ድርድር መሰረት አትሊስት የሀገራዊ ምክክርና የሽግግር ፍትህ የሚመሩት ተቋሞች እንዴት ነፃና ገለልተኛ ሆኖ ከዚህ ከገባንበት ማት ውስጥ ወጥተን ወደ አዲስ ምዕራፍ እንሽጋገር የሚለው ላይ መጠነ ሰፊ ሁሉን አካታች ቅንነት የተሞላበት የፖለቲካ እርምጃ ያስፈልጋል እያምናለሁ።
በኢትዮጵያ እስካለፈው መስከረም ወር ድረስ 2.9 ሚሊዮን ሰዎች ከመኖሪያ ቀያቸው በግጭት ምክንያት ሲፈናቀሉ 141 ሺህ የሚሆኑ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች በጎረቤት ሀገራት እንደሚገኙ የመንግስታቱ ድርጅት የሰብአዊ ጉዳዮችን ጠቅሶ Human Rights Watch በጥቅምት 24 2016 ባወጣው ሪፖርቱ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውንና እንግዶቿን እናመሰግናለን። ዝግጅታችን ይቀጥላል። በመቀጠል ደግሞ በዩቲዩበሮቹ እስር ዙሪያ ያተኮረው መሰናዶ ይቀርባል። ፖሊስ በቅርቡ የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያሳስቱ ነበር ያላቸውን 11 የዩቲዩብ ድረገጽ አቅራቢዎች በቁጥጥር ስር አውሏል። ተጨማሪ ሰዎችን በቁጥጥር ስር የመዋሉ ሂደትም ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ለአሜሪካ ድምጽ ተናግረዋል። የቤተሰብ አማካሪና ስልጠና ድርጅት ሞሽን ስራ አስኪያጅ አቶ ብርሃኑ ራቦ ዩቲዩበሮቹ ሲያቀርቡት የነበረው ነገር በጣም አስደንግጦኛል ይላሉ። ሁኔታው ሊስተካከል የሚችለው በአቅራቢዎች ብቻ ሳይሆን ተመልካቾችም ከተሳትፎና ከድጋፍ ሲታቀቡ ብቻ እንደሆነ ያስገነዝባሉ። ደረጀ ደስታ ዝርዝሩን ይዟል።
ዛሬ ማህበራዊ ሚዲያው ገንዘብ ስለሚያስገኝ የኢትዮጵያውያንን ልብ ማሳዘን የሚችል ነገር መሰራጨት ከጀመረ ቆይቷል ይላሉ የቤተሰብ አማካሪና ሞሽን የማማከርና ስልጠና ድርጅት ስራ አስኪያጅ አቶ ብርሃኑ ራቦ። ይህም ሆኖ ግን ይህ የአሁኑ እጅግ በጣም ያስደነገጣቸው መሆኑን ይናገራሉ።
በተለያየ መንገድ የዋ ገር የሆነ ሊረዳ የሚችልን የኢትዮጵያንን ልብ የሚያበላሽ የሚያሻፍት ሳይጎዱ ተጎዳን፣ ሳይጠቁ ተጠቃን፣ እንደገና ደግሞ በሌላ በኩል ውሸት ጆሮአችንን ጭው ያረገ በጣም ያደነገጠን ቃላት ያጣንለት መናገር ሁሉ ያቃተንና ማን ይድረስልን አቤት ወዴት እንበል ብለን ታፍነን ቁጭ ባልንበት ዩቲዩበሮቹ አንዳንዶቹ አስቀድሞ ወጥተው ይቅርታ ሲጠይቁ የኢትዮጵያን ህዝብ አስቀይም ያለው ሰው አሳስቶኝ ነው አክቲንግ ነው ብሎኝ ነው እንደዚህ ደጋግሞ አሁን ሰማን እንጂ ከዚህ በፊት በጣም አስደንጋጭ ጆሮ ጭው የሚያረጉ ከኢትዮጵያዊ በጭራሽ የማይጠበቅ ነውረኛ ድርጊት ሲፈጽሙ ቆይቷል። በግልጽ በአደባባይ የወጡ ማለት ነው።
የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ይሄ ከማህበረሰባችን አኗኗርና ወግ የተለየ ብቻ ሳይሆን አንዳንዴ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው የሚኖሩት በማለት ይጠይቃሉ። ቀደም ሲል ከተገለጹት በተጨማሪ ፖሊስ በቁጥጥር ስር ያዋላቸው ሌሎች ሰዎች ስለመኖራቸው በሰጡት መልስ እርምጃው የሚቀጥል መሆኑንም በመግለጽ ያስጠነቅቃሉ።
ማህበረሰባችን ወግ፣ ሃይማኖት፣ ባህል ከተለያዩ ካናኖራችን ከማህበራዊ እንቅስቃሴያችን ጋር እጅግ ስም የተቃረነ አንዳንድ ጊዜ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው ያደጉት ብለን እስከመጠየቅ እንድንደርስ ያደረጉ አስፈያፊ የሆኑ የፈጠራ ታሪኮችን ነበረ ሲያሰራቸው የተረሙትና ከዚህ በኋላ ይሄ አይነት አካሄድ ብዙ የሚያዋጣ አይደለም፣ በዚህ አይነት መልኩ ማህበረሰባችን ለተለያዩ ማህበራዊና ስነ ልቦናዊ ጉዳቶች እንዲዳረግም አንፈቅድም፣ ወንጀል ነው። ስለዚህ ከዛ አንጻር የምንጠይቅበትን አግባብ አጠናክረን የምንቀጥል መሆኑን ሌሎች ያልተያዙትን ጭምር
እስካሁን ምን ያህል ሰዎች ታስረዋል?
አሁን ወደ 11 የሚሆኑ ግለሰቦች ያው ከጊዜው ጋር ከቁጥሩ ጋር አንዳንዱም እንግዲህ ገና የሚያዙም አሉ። በሚመጡ መረጃዎችን ጭምር መነሻ አድርገን እንቅስቃሴ እያደረግን ነው። ቁጥሩ ሊጨምርም ሊቀንስም የሚችልበት ሁኔታ ሊኖር ይችላል። አሁንም በሚመጡልን መረጃዎች አሁንም ያልተያዙ አንዳንድ ግለሰቦች እንዳሉ መረጃዎች እየመጡ ነው። ሰብሰብ አድርገን እንግዲህ ወደፊት በእነሱ ላይ በህግ አግባብ የሚወሰንባቸውንም ጭምር ለህዝብ ግልጽ የምናደርግ ነው የሚሆነው።
በቁጥጥር ስር የዋሉት በህዝብ ተደጋጋሚ ጥቆማና ግፊት መሆኑን የህዝብ ግንኙነት ኃላፊው ይናገራሉ።
ይሄ ችግር አሁን የመጣ አይደለም፣ ቀደም ሲል የነበረ ነው። በተለያዩ ግዜቶች የተለያዩ ሰዎች በተለያየ አማራጭ አቤቱታቸውን ሲያቀርቡ ነበር፣ በማህበራዊ ሚዲያዎችም ጭምር በመደበኛዎችም ሚዲያዎችም። ይሄ ለማህበረሰቡ ወግና ባህል ፍጹም ተቃራኒ ሆኖም በተለይ ደግሞ ሐሰተኛ የሆኑ ነገሮችን እየተበረኩ ገንዘብ ለማግኘት ሲሉ ህብረተሰቡ ሲያደናግሩ የቆዩ ናቸው። በተለያየ ጊዜ የተለያዩ ግለሰቦች የሚሰጧቸውን አስተያየት ምንጮች በማስገባት በተለያዩ ሚዲያዎች የሚገለጹ ትክክል አይደሉም የሚሉ ሀሳቦችን ተገንዝበው ወደ ትክክለኛ መስመር መምጣት ይጠበቅባቸው ነበረ። ግን ያው ጆሮ ዳባ ልበስለው እንደሰማችሁት በተለያዩ ሚዲያዎች ላይ እጅግ በጣም በተለይ ለኛ አብሾች እንኳን ድርጊቱን እንደው ሀሳቡን ማሰቡ በራሱ እንኳን መናገሩ ማሰቡ ራሱ እጅግ በጣም አጸያፊ በሆነበት ማህበረሰብ ውስጥ ያው አሁንም ለመድገም በጣም የሚከብድ የሆኑ ነገሮችን ያው በድምፅም ሰምተናል፣ በቪዲዮዎችም ጭምር እያስደገፉ እያሰራጩ ህዝብን የሚያደናገሩ ዩቲዩበሮች ናቸው በቁጥጥር ስር የዋሉት።
ኮማንደሩ እኩይ ሲሉ የገለጹትን ስራ ሲሰሩ የኖሩት ግለሰቦች በተባራሪነት ሳይሆን ስራዬ ብለው ቤት ተከራይተው እንደ ተቋም ራሳቸውን አደራጅተው መሆኑን በመጥቀስ በቁጥጥር ስር ከዋሉበት ሁኔታና ሂደት ጋር በማያያዝ ገልጻሉ።
በጣም የሚገርመው ነገር እንደዚህ አይነት እኩይ ተግባር ለመፈጸም ቤት ተከራይተው ጀስት እንደ ስራ የተለያዩ የሚዲያ ማቴሪያሎችን አሟልተው ካሜራዎችን አሟልተውም ጭምር ነበር ይህን ስራ ሲሰሩ የነበሩት። እንግዲህ ከህብረተሰቡ በተለያየ አቅጣጫ የሚመጡ መረጃዎችን መነሻ በማድረግ ፖሊስ በመጀመሪያ ያደረገው ነገር መረጃ የማሰናሰብ ስራ ነው ያደረገው። ግለሰቦቹ በህዝብ ጥቆማ ነው እንግዲህ በፖሊስ ቁጥጥር ስር የዋሉት። በየካ ክፍለ ከተማ ፖሊስ መምሪያ ነው ጉዳያቸው እየተጣራ ያለው። በቁጥጥር ስር ከዋሉት መካከል እንግዲህ መቅደስ መብራቱ መኮንን የተባለች ግለሰብ፣ ሮሄ ልዩነት፣ ጣዕም አዲስ አለም፣ ዘይቤ ህይወት፣ ይታ እና ዮኒ ህይወት የተባሉ የዩቲዩበሮች ገጾች በመክፈት በስራ አስኪያጅነትም ጭምር ትመራ የነበረች ነች። እንግዲህ ዮኒ ህይወት የተባለችዋ በጣም የሚገርመው ብሩክ ወርቁ ጌታሰው የተባለ ግለሰብ ደግሞ ገጾችን በምክትል ስራ አስኪያጅነት እና በአስተባባሪነት ስመራ የነበረ ሲሆን ናትናኤል አበራ፣ በቀለ ኢየሩሳሌም አስመር እና ምህረት ያሲን ዲጋ የተባሉት ግለሰቦች ደግሞ በፕሮግራም አቀናባሪነት እንዲሁም ናትናኤል ዮሐንስ አሸሚ በካሜራ ባለሙያነት የነበሩ ናቸው። እንግዲህ ከላይ የጠቀሱት ግለሰቦችን በቁጥጥር ስር ለማዋል ቀደም ሲል እንደገለጽኩልህ የተለያዩ መረጃዎችን ስናሰባስብ ቆይተናል። በመጨረሻም ተከራይተው በሚሰሩበት ህንፃ ስምንተኛ ፎቅ ይሄ የካ ክፍለ ከተማ ላይ ስምንተኛና 13ኛ ፎቅ በሚገኘው ቢሯቸው ላይ በህግ አግባብ የተደረገ ምርመራ የፈጠራ ወሬ ለመቅረጽና ለማሰራጨት ከሚጠቀሙባቸው የኤሌክትሮኒክስ እቃዎች ጋር ነው በቁጥጥር ስር የዋሉት።
ዩቱበሮቹ የሚያቀርቧቸው ዝግጅቶች እጅግ አስደንጋጭ ደረጃ ላይ ደርሰው እንደነበረ የገለጹት አቶ ብርሃኑ በተወሰደው እርምጃ መርካታቸውን ይናገራሉ።
በጣም ነው የደነገጥ ነው። ከመደንገጥ ብዛት መናገር ሁሉ አልቻልንም፣ ዝም ነው ያልነው። የፍትህ አካላት ቁጥጥር ስር አውሏቸዋል ሲባል ግን እንደው የመጀመሪያ ትንሽዬ እርምጃ ናት እንጂ ከነሱም የከፉ ሌሎችም በብዛት ሚዲያውን አጥለቅልቀው በግልጽ ቀኑን ሙሉ ሲሳደቡ ብልግና ነገር ካፋቸው ሲወጣ ይውላሉና እኛ በተደረገው እጅግ ብንደነግጥም በተወሰደው እርምጃ ግን እኔ በበኩሌ በጣም ረትቻለሁ።
ፖሊስ በወሰደው እርምጃ ከህዝብ ያገኘው አስተያየትና ድጋፍ ከፍተኛ መሆኑን የህዝብ ግንኙነት ኃላፊው ኮማንደር ማርቆስ ይገልጻሉ።
በዚህም ምክንያት በጣም ጥሩ የሆኑ አስተያየቶች ወደ ፖሊስ እየመጡ ነው። በለጠፍነውም ዜና እንደገና በስልክም በአካልም ጭምር እየመጡ ስራችንን እያደነቁ በዚሁ መቀጠል እንዳለበት እና ህብረተሰቡ በከፍተኛ ሁኔታ እየተጎዳበት በተለይ ልጆች ያሏቸው ወላጆች ልጆቻችንን የት ሄደን እናሳድግ፣ ምን ውስጥ እንክተት እስከሚሉ ድረስ በጣም የተማረሩበት ጉዳይ መሆኑንና ይሄ ግን መብረድ እንደሌለበት ተጠናክሮ መቀጠል እንዳለበት ከዛም ባሻገር ህብረተሰቡም ደግሞ ፖሊስ ለሚሰራው ስራ ድጋፍ መስጠት እንደሚጠበቅበትም ጭምር አስተያየት እየሰጡን ያሉበት ሁኔታ አለ።
መንግስት የወሰደው እርምጃ እሳቸውን የሚያረካ መሆኑን ቢገልጹም በቂ ነው ብለው የማይወስዱበትንም ምክንያት አቶ ብርሃኑ ራቦ ብለው ያስረዳሉ።
ገና ይቀራል። እውነት መንግስት ቁጥጥር ስር አውሏቸዋል የሚለው ነገር በዜናም ሰምተናል በተለያየ መንገድ። በዚህ በኩል መንግስት አጠናክሮ እንዲቀጥልበትና እኛ እንደዚህ ሚዲያ አገኘን ብለው አፍ የምንከፍትበት መንገድ አገኘን ብለው የኢትዮጵያንን ስነ ልቦና የሚቀጠቅጡ የኢትዮጵያንን ስነ ልቦና የሚሰብሩ አንገት የሚያስደፉ አሁን ከባህር በጭልፋ ነው በማንኪያ አሁንም አሉ በስፋት። መንግስት ሌላም ያገባኛል የሚል የሚዲያ አካላትም ሌሎችም ሁሉም ዜጋ ሁሉም ባለድርሻ አካላት ተረባርቦ እነዚህ ነውረኞች ባለማየት፣ ባለመውደድ፣ ባለማጋራት፣ ኮመንት ባለማድረግ ቅስማቸውን ሰብረን ከማህበራዊ ሚዲያ እንዲወጡ የምናደርግበት ዘመቻ ቢከፈት መፍትሄ ይሆናል ብዬ አስባለሁ።
በማህበራዊ ሚዲያው ላይ የሚታዩ በርካታ ነገሮች ከመደበኛው አውድና ስነ ምግባር ውጪ በመሆን ለማህበረሰቡም ለሀገርም የማይጠቅሙ ናቸው ብዬ አስባለሁ ይላሉ አቶ ብርሃኑ።
ሚዲያው በሙሉ በጣም የምንሰራቸው ከዲሲፕሊን የወጣ ከስነ ስርዓት የወጣ ለምሳሌ የመከላከያ ልብሶችን ለብሰው የሚሰሩ አሉ። የፌዴራል ፖሊስ ልብሶችን ለብሰው የሚሰሩ ስራዎች አሉ። ከሃይማኖት ጋር አያይዘው የማይገናኙ ጽንፎችን ለአገር ዋጋ የሌለው ለአገር የማይጠቅመውን ነገር በብዛት የሚሰሩ አሉና እንግዲህ ቶሎ ብለን ነቅተን መፍትሄ ማናመጣበት ከሆነ በገንዘብ እየሰከሩ በላይክ እና ሼር እየሰከሩ እኔ ብቻ ነኝ አዋቂ ብለው አዋቂዎቹን ጆሮ ጭው እያረጉ ዜጎቻችን ጆሮ ጭው እያረጉ ተስፋ እንድንቆርጥ መኖር እንድንጠላ የሚያረጉ ናቸው ብዬ አስባለሁ በኔ በኩል።
አቶ ብርሃኑ ሁኔታው ሊስተካከል የሚችለው በዩቲዩበሮች ወይም አቅራቢዎች ብቻ ሳይሆን ተመልካቾችም ከተሳትፎና ድጋፍ ሲታቀቡ ብቻ ነው ይላሉ።
አለመታደል ሆነን ብዙ ተመልካች ያለው በአሁኑ ጊዜ ኢትዮጵያኖች በሚሰሩት ማህበራዊ ሚዲያ ላይ ብዙ ተመልካች ብዙ ተከታይ ያለው ጽንፍ የረገጡ ስድቦችን አንዱ አንዱን የሚያዋርድበት የሚያናንቅበት አንዱ አንዱን ከሰውነት ዲሁማናይዜሽን የሚባለው ሰውን ለማጥቃት ፈልግ መጀመሪያ ከሰውነት ተራ ነው የምታወጣው። ሰዎችን ዲሁማናይዝ ማድረግ መሪ ሊሆን ይችላል ግለሰብ ሊሆን ይችላል ከሰውነት ተራ አውጥቶ ሌላ ስመለጠፍ ማዋረድ ማሳነስ በስድብ ከኛ በጭራሽ የማይጠበቁ እነዚህ በጣም ብዙ ተከታይ አላቸው። ብዙ ተከታዮች ወይም ደግሞ ተመልካቾች የሚወዷቸዋል ይወዷቸዋል ያጋሯቸዋል ሼር ያደርጋሉ ላይክ ያደርጋሉ ኮሜንት ያደርጋሉ በብዛት ግር ብሎ ሰዎች የሚያዩት እንዲህ አይነት ሚዲያዎች ሆኗል።
እንዲህ ያሉ ሚዲያዎችን ደግሞ ከጀርባ ሆኖ የሚያንቀሳቅሰው ትልቁ ነገር አቶ ብርሃኑ እንደሚሉት ገንዘብ ነው።
ይሄ ሲሆን ደግሞ ገንዘብ ያስገኛል ማለት ነው። ገንዘብ ስለሚያስገኝ አሁን ገንዘብ ግልጽ ወጥቶ የነገሰበት ዘመን ነው። ለገንዘብ እየተገዛ ነው የሰው ልጅ። ለገንዘብ ብሎ አገር ድምጥማጧ ቢጠፋ ጉዳዩ አይደለም አሁን የሰው ልጅ። ለአገር ለገንዘብ ብሎ ሴት ልጅ ብትዋረድ ወንድ ልጅ ቢዋረድ ባህላችን ቢረክስ ሃይማኖታችን ቢዋረድ ጉዳዩ እስከ ዓለማውን ደረጃ ደርሰናል። አሁንና መታቀብ ያለበት ቪዲዮን የሚሰራው ብቻ ሳይሆን ቪዲዮም የሚመለከተው ያለ ዕውቀትም የሚመለከታል። ለምሳሌ ዲስላይክ እንኳን ቢያረግ ለዛ ሰው ዋጋ እየሰጠ እንደሆነ አያቅም ሰው በአብዛኛው።
አቶ ብርሃኑ መፍትሄ ናቸው ከሚሏቸው መካከል ስለ ማህበራዊ ሚዲያ አጠቃቀም ማህበረሰቡን ማስተማር ይገባል፣ ህዝቡ ለራሱና ለሀገሩ ጠላቶች ገንዘብ እያዋጣ መሆኑን መረዳት ይኖርበታል በማለት ይከራከራሉ።
የዚህ የሶሻል ሚዲያ ሊትረሲ ወይም ደግሞ የሶሻል ሚዲያ እውቀት በስፋት ያስፈልገናል። በስፋት ማስተማር እድሉን ያላቸው ሚዲያ በእጃቸው አለ። የማህበራዊ ሚዲያን ፈተናና ጥቅሞቹን በግልጽ ማስተማር ምን ስንል ለምሳሌ አንድ አገር ላይ የተነሳ ወገን በጣም ሲሳደብ አገርን ሲያንቋሽ ሲያዋርድ እስቴታችንን ገደል ሲከት በንዴት እያየነው ሊሆን ይችላል። እኛ እየተናደድን ስናየው ያ ሰው ግን ጥቅም እያገኘበት ነው። እኛ ባየነው ገንዘብ እያገኘበት ነው። ወደን ግን አላየነው። እኛ አናውቅም ለጠላት ገንዘብ ማምረቻ እየሆነን እንዳለን አናውቅም። ለአገር ጠላት፣ ለባህል ጠላት፣ ለልማድ ጠላት፣ ለኢትዮጵያዊነት፣ ለሃይማኖት ጠላት ገንዘብ እያበረከትን እንደሆነ እንኳን አናውቅም።
ማህበራዊ ሚዲያው ብዙ ጥቅሞች የተገኙበትና አሁንም የሚገኙበት ጠቃሚ መረጃዎችን መቀባበያ፣ የትምህርት፣ የሳይንስና የፖለቲካና ሰብአዊ መብቶች መወያያ መድረክ ብቻ ሳይሆን ከመነሻውም ይህን ዓላማ ከግምት ውስጥ ለማስገባት የተሰራ መሆኑን አቶ ብርሃኑ ያምናሉ። ህብረተሰቡ ይህን ሚዛን በመጠበቅም ሆነ በጎጂ ጎኑ የተደቀነበትን የአማራጭ ፈተና አስመልክቶ ምን ማድረግ ይኖርበታል? አቶ ብርሃኑ ችግሩን አላጡትም።
በቃ ወዴት ትተነው እንቀመጥ? የግድ ጥቅም አለው። መረጃ ታስተላልፍበታለህ፣ ታስተምርበታለህ፣ ሰዎችን ታገኝበታለህ። ወደ ሚዲያው ልሂድ? እጅግ ዘግናኝ
ቀላል ፈተና አይመስልም። ለማንኛውም እንግዶቻችንን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን እናመሰግናለን። ባጭር ሞገድ መስመሮችና በኢትዮ ሳት እንዲሁም በዌብሳይታችን amharic.voanews.com ላይ የሚተላለፈው የቅዳሜ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አሁን ለምሽቱ መዝናኛችሁ የሚሆኑ ግሩም ግሩም ዜማዎችን መራርጦ በሳምንታዊው የሙዚቃ ቃና ፕሮግራሙ ለሚያዝናናችሁ ለባልደረባዬ እንግድ ወልዴ መስመሩን እለቃለሁ። መልካም ጊዜ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ለእናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የምቆየው እንግዲህ ወልዴ ነኝ። መታ መታ የምትለው ተአምር ግዛው ነች። ምን አይሆን የመጣው
ለጥንዳ ሚወደው አይነ ፍጅ ለፍቅር ሆንከና ሳይደ ዝንዳልኝ መናገር ሆነብኝ ፈተና ስስስ ተጫውት አንተ ላይ ሁሉም ያምርብሃል አውቃለሁ ስሜት አልክድም ውስጤ ግን ወዶሃል
መታ መታ በተአምር ግዛው ነበር። Three Little Birds የሬጌው ንጉስ ባብ ማርሊ ነው። ሶስት ትንሽ ወፎች በማለዳ ደጃፍ ላይ ያየው ሁሉም ነገር መልካም ይሆናል ሲሉ ዘመሩልኝ ይለናል። Rise up this morning. በመከታተል ላይ የምትገኙት ከአሜሪካ ድምጽ የምትላለፍላችሁን የሙዚቃ ቃናን ነው። እንግዶ ለነኝ እስከ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ። የፓፕ ንጉስ ማይክል ጃክሰን የተጫወተው ነው። የምጋብዛችሁ ግን ከብሪትኒ ስፒርስ ጋር ማዲሰን ስኩዌር ጋርደን በእንደ አውሮፓን አቆጣጠር 2001 የተጫወቱትን ነው። ኮንሰርቱ የተዘጋጀው ማይክል ጃክሰን በሙዚቃው ዓለም የቆየበትን 30 ዓመታት ምክንያት በማድረግ ነው። አንቺ ስትኖሪ ጥሩ ስሜት ይኖረኛል ያለ ነው። Thank you. you make me feel by Michael Jackson እና በBritney Spears ነበር ቀደም ብዬ እንደተከስኩት ኮንሰርቱ ተዘጋጀው Michael Jackson በሙዚቃው ዓለም የቆየበትም 30 ዓመት ምክንያት ማድረግ ነው ውድ ትኬቶች ከተሸጡበት የሙዚቃ ኮንሰርቶች አንዱ ሆኗል ከፍተኛው የትኬት ዋጋ $10,000 ነበር ነገር ግን ማይክል ባለበት አዳራሽ ራት መብላትንና በማይክል የተፈረመ አልበም ማግኔት ይጨምር ነበር የሚያዋጣ ይመስለኛል ከዚህ ታሪካዊ ኮንሰርት 8 ዓመታት በኋላ ለንዳርፋን አቆጣጥር 2009 የፖፕ ንጉስ ማይክል ጃክሰን ከዚህ ዓለም በሞት ተለይቷል አልባላቢል በመባል የሚታወቅና በሶስት ሱዳናውያን ህትማማቾች የተመሰረተ የሙዚቃ ቡድን ነው። አማል ታልሳም፣ አዲያ ታልሳም እና ሀያት ታልሳም ይባላሉ። በንዳርፋን አቆጣጠር 1971 የተቋቋመው ይህ ቡድን በሱዳን ለቀጣዮቹ 20 ዓመታት ተወዳጅ ሆኖ ቆይቷል። አገሪቱ የሸሪያ ህግን ጠበቅ ስታደርግ ሶስቱ ህትማማቾች ወደ አሜሪካ ሸሽተዋል። አሁንም በዚሁ ይገኛሉ። የተወሰኑ ኮንሰርቶችንም አቅርበው ነበር። ዘፈኑ ባንድ ወቅት በኢትዮጵያ ሬዲዮ በብዛት ይሰማ ነበር። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ እናያዝ። እንግዶልኝ ነኝ። ሰላም። Yeah.
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያቀርበው ስርጭት የዛሬውን እዚህ ላይ ፈጸመ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በ3 ሰዓት በሚቀርበው ዝግጅት እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። ሰላም፣ በደህና እደሩ።